ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁን የዛሬ ረቡዕ ህዳር 18 2017 ዓ.ም ዝግጅት አሁን ጀመረ።
በዱብሎ የሰጠነ ያለው የ2015ን ትቼናል። በቃ በዛው ቀረ።
ወደኋላ ያለችውን የአንድ ወር ክፍያ የ25 መምህር አልተከፈላቸውም።
የሐምሌ ወር ከ5% በስተቀር ሌላው አልተከፈለንም።
የሰማችሁት በኢትዮጵያ የመምህራን ደሞዝ በተመለከተ ካነጋገርናቸው መምህራን መካከል የተቀነጨበ ነው። በዚህ ዙሪያ ሰፋ ያሉ ዝግጅቶች ይኖሩናል፣ ጠብቁን። ሌሎች በርካታ ዘገባዎች ለምሽቱ ይዘን ቀርበናል። ሰላም ጤና ይስጥልን አድማጮች፣ እንደምን አመሻችሁ። ፕሮግራሙን በመምራት ደረጀ ደስታ አብሬያችሁ አመሻለሁ። ንጉሱ ታምሬ ስርጭቱን ከስቱዲዮ አቀናብርልናል። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ለዓለም ዜናዎቹ እንግዲህ ወልዴ እዚህ አብሮኝ ስቱዲዮ ይገኛል። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማድመጥ ትችላላችሁ። እስከ ምሽቱ አራት ሰዓት አብራችሁን እንድትቆዩ እንጋብዛለን። በቅድሚያ ለዓለም ዜና እንግዶ ወልዴ።
እንደምናመሻችሁ። እስራኤልና ሂዝቦላ ተኩስ አቆሙ። በሚያንማር መሪዎች ላይ የመያዣ ትዕዛዝ እንዲወጣ ተጠየቀ። በቻይና ለረጅም ዓመታት ታስረው የነበሩ ሶስት አሜሪካውያን ተለቀቁ። እንዲሁም አውስትራሊያ አዳጊዎች የማኅበራዊ ሚዲያ እንዳይጠቀሙ ልታደርግ ነው የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና አልፋለሁ። እስራኤልና ሄዝቦላ ተኩስ አቆሙ። እስራኤልና ሄዝቦላ ከዛሬ ረቡዕ ማለዳ ጀምሮ የተኩስ አቆም አድርገዋል። በሁለቱ መካከል የተደረሰው የተኩስ ማቆም በጋዛ ሌላ የተኩስ አቆም ስምምነት እንዲፈጸም መንገድ እንደሚከፍት የአሜሪካና የፈረንሳይ መሪዎች ተስፋ አድርገዋል። የተኩስ አቁሙ ዜና እንደተሰማ በጦርነቱ ምክንያት ደቡባዊ ሊባኖስን ለቀው እንዲወጡ የተደረጉ ነዋሪዎች ወደ ቀድሞ መኖሪያቸው በመኪና ሲተሙ ተስተውሏል። የእስራኤል ሰራዊት ግን ሰዎች ለቀው እንዲወጡ ትዕዛዝ ወደ ተላለፈባቸው መንደሮች እንዳይመለሱ አሳስበዋል። አሜሪካና ፈረንሳይ የተኩስ አቁሙ ስምምነት ተግባራዊ እንዲሆን ቁልፍ ሚና መጫወታቸው ሲነገር፣ የእስራኤል የጸጥታ ካቢኔም ትናንት ማምሻውን አጽድቆታል። የአሜሪካው ፕሬዚደንት ጆ ባይደን ተኩስ ማቆሙ በመካከለኛው ምስራቅ ያለውን ሁከት ለማስቆም ወሳኝ እርምጃ ነው ብለዋል። የኢራን ተቀጥላ የሆኑትና በሊባኖስ የሚገኘው ሄዝቦላና በጋዛ የሚገኘው ሐማስ ትልቅ ዋጋ ከፍለዋል ሲሉ አክለዋል ባይደን። ስምምነቱ ቋሚ የተኩስ ማቆም እንዲሆን ተደርጎ የተነደፈ ነው ብለዋል ባይደን። ሄዝቦላ እስራኤልን ማጥቃቱን ለማቆም በመስማማቱ ሐማስ ግልጽ የሆነ አማራጭ ቀርቦለታል። ያለው ብቸኛ መውጫ መንገድ አሜሪካውያንን ጨምሮ ያገታቸውን ሰዎች መልቀቅ ነው ሲሉ ተናግረዋል ባይደን። በመጪዎቹ ቀናት አሜሪካ ከቱርክ፣ ግብጽ፣ ቀጣር፣ እስራኤልና ከሌሎችም ጋር በመሆን በጋዛ የተኩስ አቁም ላይ እንዲደረስ ግፊት እንደሚያደርጉ ባይደን ጠቁመዋል። በሚያንማር መሪዎች ላይ የእስር ማዘዣ እንዲወጣ ተጠየቀ። የዓለም አቀፉ የወንጀል ችሎት ዋና አቃቤ ሕግ የችሎቱ ዳኞች በሚያንማር ወታደራዊ አገዛዝ መሪ ላይ የእስር ትዕዛዝ እንዲያወጡ ጠይቀዋል። ትዕዛዙ እንዲወጣ የተጠየቀው በሚያንማር በሚገኙ የሮሄንጂያ ሙስሊም ህዳጣን ማህበረሰብ ላይ መፈናቀልና ሰቆቃን ጨምሮ የሰብአዊ ወንጀል ተፈጽመዋል በሚል ነው። እንደ አውሮፓን አቆጣጠር 2021 ዓ.ም በኦንሳን ሱቺ ላይ መፈንቅለ መንግስት አካሄደው ስልጣን የተቆናጠጡት ጄኔራል ሚን ኦንግ ላይንግ በሮሄንጂያ ሙስሊም ህዳጣን ማህበረሰብ ላይ መፈናቀልና ሰቆቃ ፈጽመዋል የሚል ክስ ይቀርብባቸዋል። ጄኔራሉ 1 ሚሊዮን የሚጠጉ ሰዎች የዘር ማጽዳት ተብሎ ከተገለጸው ዘመቻ ለማምለጥ ወደ ጎረቤት ባንግላዴሽ እንዲሸሹ አስገድደዋል የሚል ክስም ይቀርብባቸዋል። ዘመቻው መጠነ ሰፊ የመድፈር ጥቃት፣ ግድያና መኖሪያ ቤቶችን ማቃጠልን የጨመረ ነው ተብሏል። በባንግላዴሽ በሚገኝ የስደተኞች ካምፕ ሆነው መግለጫ የሰጡት የዓለም አቀፉ ወንጀል ችሎት ዋና አቃቤ ሕግ ካሪም ካን በሚያንማር መሪዎች ላይ ተጨማሪ የእስር ትዕዛዞች እንዲወጡ እንደሚጠይቁ አስታውቀዋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በቻይና ለረጅም ዓመታት ታስረው የነበሩ ሶስት አሜሪካውያን መለቃቃቸውን ዋይት ሀውስ ዛሬ አስታውቋል። የባይደን አስተዳደር በስተመጨረሻ ወራት የስልጣን ዘመኑ ከቤጂንግ ጋር የፈጸመው ዲፕሎማሲያዊ ስምምነት ነው ተብሏል። ሶስቱ አሜሪካውያን ማርክ ስዊዳን፣ ካይ ሊ እና ጃን ሊዩንግ ሲባሉ የአሜሪካ መንግስት ካላግባብ ተይዘው እንደነበር ይገልጻል። ማርክ ስዊዳን ከአደንዛዥ እጽ ጋር በተያያዘ በቀረበበት ክስ የሞት ቅጣት በመጠባበቅ ላይ የነበረ ሲሆን ካይ ሊ እና ጃንግ ሊዩንግ ደግሞ በስለላ ተጠርጥረው ነበር የታሰሩት። ከረጅም ዓመታት በኋላ ወደ አገራቸው ተመልሰው ከቤተሰቦቻቸው ጋር እንደሚቀላቀሉ ዋይት ሀውስ ባወጣው መግለጫ አስታውቋል። በባይደን አስተዳደር የመጨረሻ ወራት ላይ ቤጂንግ ከአሜሪካ ጋር የፈጸመችው ብዙም ያልተለመደ ዲፕሎማሲያዊ ስምምነት እንደሆነ ተነግረዋል። አሜሪካውያኑ ከ3 እስከ 12 ዓመታት በቻይና እስር ቤቶች ማሳለፋቸውም ታውቋል። በመጨረሻም በአውስትራሊያ አዳጊዎች የማኅበራዊ ሚዲያ እንዳይጠቀሙ ልታደርግ ነው። የአውስትራሊያ የተወካዮች ምክር ቤት ከ16 ዓመት በታች ያሉ አዳጊዎች የማኅበራዊ ሚዲያ እንዳይጠቀሙ የሚያግድ ሕግ አጽድቋል። ሕጉ በመቀጠል በአገሪቱ የእንደራሴዎች ምክር ቤት ሴኔት ከጸደቀ በዓለም የመጀመሪያ ይሆናል። የተወካዮች ምክር ቤቱ 102 ድጋፍ እና 13 ተቃውሞ ድምፅ አጽድቆታል። በአገሪቱ የሚገኙ ዋና ፓርቲዎች የደገፉት ሕግ ቲክቶክ፣ ፌስቡክ፣ ስናፕቻት፣ ሬዲት፣ ኤክስ እና ኢንስታግራም የመሰሉ መድረኮች አዳጊዎች እንዳይጠቀሙ የማይከለክሉ ከሆነ እስከ 33 ሚሊዮን ዶላር ቅጣት ይጠብቃቸዋል። ሕጉ በዚህ ሳምንት በሴኔቱም የሚጸድቅ ከሆነ የማኅበራዊ ሚዲያ ኩባንያዎቹ የዕድሜ ገደቡን ተፈጻሚ የሚያደርጉበትን መላ ለመዘየድ የአንድ ዓመት ጊዜ ይሰጣቸዋል። ከአንድ ዓመት ጊዜ በኋላ ግን ቅጣቱ ተፈጻሚ ይሆናል ተብሏል። የሀገሪቱ ዋና ዋና ፓርቲዎች ሕጉን በመደገፋቸው በሴኔቱም ሊጸድቅ እንደሚችል ይጠበቃል። ክብራትና ክብራን ለምሽቱ የያዝነው ዜና በዚህ ተጠቃሏል። ወደ ደረጀ ደስታ አመራቸዋሉ።
እንግዶ ወልዴን ለዓለም ዜናዎቹ አመሰግናለሁ። በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የረቡዕ ምሽት ስርጭታችንን ነው። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ ሃሽታግ ቪኦኤ አማሪክ ላይ በቀጥታ ማድመጥ ትችላላችሁ። ፕሮግራሙን በመምራት አብሬያችሁ የማመሸው ደረጀ ደስታ ነኝ። ንጉሱ ታምሬ ስርጭቱን ከስቱዲዮ አቀናብርልናል። የዌብና ማህበራዊ ድረገጽ አሰናጃችን አበባየው ገበያ ከኛ ጋር አለች። የፕሮግራሙ አዘጋጅ ጽዮን ግርማ ናት። አሁን ወደ ምሽቱ አብይ ዘገባ እንለፍ። በአፋር ክልል ሀሪሩሱ ዞን ዳዌ ወረዳ የደሞዝ ክፍያ እንደዘገየባቸውና ጥቅማ ጥቅም እንዳልተከፈላቸው ለአሜሪካ ድምፅ የተናገሩ መምህራን የስራ ማቆም አድማ ላይ መሆናቸውን ተናገሩ። አድማው የተደረገው በ18 መደበኛና ለጊዜው ቁጥራቸው በውል ባልታወቀ አማራጭ ትምህርት ቤቶች ላይ መሆኑን የወረዳው መምህራን ማህበር አስታውቋል። ክልሉ መጠነኛ የደሞዝ መዘግየት አጋጥሞት እንደነበረ ለቪኦኤ ምላሽ የሰጠው የአፋር ክልል መንግስት የኮሚኒኬሽንስ ቢሮ የወረዳ አመራሮች ከመምህራኑ ጋር ውይይት ካደረጉ በኋላ የተቋረጠው የመማር ማስተማር እንቅስቃሴ ጥያቄው ከተነሳበት ከህዳር 16 ቀን 2017 ዓ.ም ጀምሮ ቀጥሏል ብሏል። መስፍን አራጌ።
በአፋር ብሔራዊ ክልል ሀሪረሱ ዞን ዳዌ ወረዳ የደሞዝና የጥቅማ ጥቅም ጥያቄ አለን ያሉ መምህራን ከታህሳስ 16 ቀን 2017 ዓ.ም ጀምሮ የስራ ማቆም አድማ ማድረጋቸውን ለአሜሪካ ድምፅ አስተያየታቸውን የሰጡ መምህራንና የወረዳው መምህራን ማህበር ገልጸዋል። በዳዌ ወረዳ ከ8 ዓመት በላይ በአንደኛ ደረጃ መምህርነት ማገልገላቸውን የጠቀሱና ስማቸው እንዳይገለጽ ድምፃቸውም እንዲቀየር የጠየቁ አስተያየት ሰጪ ወረዳው የመምህራንን ጥቅማ ጥቅም አላስከበረም፣ ደሞዛችንን በወቅቱ አለማግኘታችን አሁን ካለው የኑሮ ውድነት ጋር ተደማምሮ ለከፋ ችግር ዳርጎናል ብለዋል።
ሚኒስትሪ የስምንተኛ ክፍልን ነበረ የስድስተኛ ክፍልን በአዲስ የተጀመረ ነበረ ፈተና ከፈተን ነው ቢያንስ 7 ወር 8 ወር ሞላ ነው። የዚህ ክፍያ እስካሁን አልተከፈለልንም። በዱቤ ነው የሰጠ ነው ያለው። የ2015 ትተናል፣ በቃ በዛው ቀረ። ያንን ሰላም ሰልፍ አልወጠኑም፣ ትምህርት ስለም አላቆምነውም፣ ምንም አላልነውም፣ ዝም ብለን ነው የቀረ ነው። ድጋሚ ደግሞ አሁን 2017 ላይ ይህ እስካሁን ቆይተናል። የ2 ወር ደግሞ ዘለወሰድ ነው።
የስራ ማቆም አድማ የተደረገው በ18 18 መደበኛና ለጊዜው ቁጥራቸው በውል ባልታወቁ አማራጭ ትምህርት ቤቶች ላይ መሆኑን የወረዳው መምህራን ማህበር ሊቀመንበር ከማል ሰይድ ለቪኦኤ ገልጸዋል።
ከ2015 ጀምሮ እስከ 2016 የሁለት ዓመት የሚኒስትሪ ፈታይ መምህራኖች አበል አልተከፈላቸውም። በነገራችን ላይ አብረው የፈቱት ፖሊሶች ተከፍሏል። ይቀጥል ደግሞ በ2016 ህዳር ላይ 21 መምህር፣ ጥቅምት ላይ ደግሞ 4 መምህራኖች አዲስ ተቀጥረው ነበረ። ተቀጥረው አንድ ወር ሰርተዋል። የኋላ የአንድ ወር ክፍያ እስከሚጸርቅላቸው ድረስ ወደ ስራ ቦታ ተመድበው ገብተዋል። ከዛ ጸርቆ ሲመጣ ወደ ኋላ ያለችውን የአንድ ወር ክፍያ የ25 መምህር አልተከፈላቸውም። እንደገና የ2016 አሁንም የመደብ ለውጥ ከመስከረም ጀምሮ የ8 ወር የደረጃና እርከን ግንቦት አካባቢ ላይ ጸደቀ። ከዛ ያሉት የ4 ወር የኋላ ክፍያዎች አልተመለሱም። ያው ጥቅምት ደሞዝ ጋራ ይህን የኋላ ክፍያ እንዲከፍሉልን የሚል እኛም በደብዳቤ አስደግፈን ጠየቅ፣ ይሰጣችኋል ተባለ። አሁን ያው የጥቅምት ደሞዝም የለም። እነዚህ እንዲመለሱ እርግጥ ያው የመምህራኖችን ቅሬታ ይዘን እኛም ከሚመለከተው ጋር ብዙ ውይይት አድርገናል። ብዙ ቃልም ተገብቶልናል። ነገር ግን በቃሉ መሰረት ሊሆን አልቻለም።
8 ቤተሰብ እንደሚያስተዳድሩ የሚናገሩትና ስማቸውን በደህንነት ስጋት እንዳንገልጽ ያሳሰቡ አንድ መምህር በከፍተኛው የኑሮ ውድነት ላይ ደሞዛቸውን በወቅቱ አለማግኘታቸው ለእንግልት እንደዳረጋቸው አስረድተዋል።
መምህር ያው ሌላ በል የለውም። የመምህሩ ጥቅምና ጥቅም ምንድነው? ራያ እድገት አለ፣ መደብ ለውጥ አለ። ይሄ አሁን 6 ወር ያልወሰደ ያለ ራያ እድገትና መደብ ለውጥ ስራ ለምን ቆሚ የሚባል ነገር ሌላ በዳዌ ወረዳ አንድ ትምህርት ቤት ላይ ትምህርት የተጀመረበት የለ እዚህ ነው ማለት ነው።
የወረዳው ትምህርት ጽህፈት ቤት ኃላፊ መሐመድ ቦርኮድን በስልክ ብናገኛቸውም አስተያየት ለመስጠት ፍላጎት እንደሌላቸው ተናግረዋል። የአፋር ክልል መንግስት ኮሚኒኬሽን ቢሮ ኃላፊ መሐመድ አሊ ማምሻው ለአሜሪካ ድምጽ በስልክ በሰጡት አስተያየት በወረዳው ያጋጠመው መለስተኛ የደመወዝ መዘግየት እንጂ መቋረጥ አይደለም ብለዋል።
በአፋር ክልል አርበስ ዞን ደቡብ ወረዳ ላይ የደመወዝ መዘግየት ነው እንጂ ደመወዝ የቀረበት መምህርም ወይም መምህራንም የለም። እንደ ሀገር የነበርንበትን ሁኔታ እንደሚታወቀው ነው። አንዳንዴ ደመወዝ ይዘጋያል እንጂ ቀርቶባቸው ወይ ጥቅማጥቅም ቀርቶባቸው አይደለም። ችግሮች ሊኖሩ ይችላሉ። ችግሮቹ ግን ለሚኖሩ ሳይሆን ወዲያውኑ መፍትሄ ሰጥቶ የመማር ማስተማር ሂደት እንዲቀጥል ለማድረግ ስራ የክልሉ መንግስት በትኩረት እየሰራበት ነው ያለው።
የመምህራኑን ጥያቄ ምላሽ ለመስጠት የክልሉ መንግስት ጥረት እንደሚያደርግ አያይዘው ገልጸዋል። አቶ መሐመድ
ቅሬታ አቅራቢዎች ያቀረቡትን ጥያቄ የክልሉ መንግስት ከወረዳ አመራር ጋር በመሆን ችግሮቹ ከምን እንደሆኑና ይህንን ችግር ዳግም እንዳይከሰት ችግሮች ምንድን ናቸው? እንዴት ነው የተከሰቱት? በምንድን ነው? ስለዚህ ቀጣይ ምንድን ነው ሶሉሽን ሊሆን የሚችለው በሚል የወረዳ አመራሮች ከመምህራኖቹ ጋር ውይይት አድርገው በእነሱ ደረጃ የሚፈቱ ጉዳዮችን በዛ ደረጃ እንዲፈቱ ተደርጓል። በክልል መንግስት በኩል ደግሞ ሊታዩ የሚገቡ ነገሮች ካሉ በዛ ልክ ትኩረት እንዲያገኝና ወዲያውኑ መፍትሄ ተሰጥቶበት የመማር ማስተማር ሂደት እንዲቀጥል የተደረገበት ሁኔታ አለ።
የመምህራኑ የስራ ማቆም አድማም በወረዳው ካሉ አመራሮች ጋር ውይይት ከተደረገ በኋላ መፍትሄ ስለተቀመጠለት የመማር ማስተማር ሂደቱ ከትናንት በስቲያ ጀምሮ መቀጠሉን አቶ መሐመድ ይናገራሉ።
በዳዌ መምህራኖች ትንሽ ደሞዛቸው ስለዘገይባቸው የመማር ማስተማር ሂደት የማስተጓገል ነገር ነው እንጂ የነበረው ቶታሊ ሙሉ በሙሉ መቋም ሳይሆን ትንሽ የመዘጋየቱ ምክንያት ለማወቅም ሊሆን ይችላል። ሆኖም ግን መማር ማስተማር ሂደት ደሞዝ በመዘጋየቱ ሊቆም አይገባም።
ይሁን እንጂ የቢሮ ኃላፊውን ካነጋገርን በኋላ ወደ ዳዌ ወረዳ ደውለን ያገኘናቸው አንድ የወረዳው ነዋሪ ዛሬ ድረስ ትምህርት አልተጀመረም ብለዋል።
ዛሬ ህዳር 18 ዳዌ ወረዳ ላይ ትምህርት አልተጀመረም።
የአፋር ክልል ተፎካካሪ የፖለቲካ ፓርቲዎች የጋራ ምክር ቤት ጸሐፊ መሐመድ ዳውድ የደዌውን የስራ ማቆም አድማ ጨምሮ በተለያዩ ጊዜያት በክልሉ የሚያጋጥሙ የደመወዝ መዘግየቶች ጉዳይ መረጃው እንዳላቸው ጠቁመው ችግሩን ልባት እንዲያገኝ ከክልሉ አመራሮች ጋር ውይይት ለማድረግ መዘጋጀታቸውን ገልጸዋል።
አንድ ሰው ሲሰራ የላቡ ዋጋ ማግኘት አለበት፣ ግዴታ ነው። መዘጋጀቱ የለበትም፣ የላቡ ዋጋ መክፈል አለበት። እነሱም ደግሞ መጠየቁ ግዴታ ነው። ይሄ ግን ምን እንደሆነ እስካሁን የተዘጋጀው ደመወዝ አለመክፈል ወይም ደግሞ ዘግይቶ ማድረሱ፣ እነዚህ ያሉ ነገሮቹ እኛም አሁን መረጃ አለ በዚሁ እና ወደፊት ግን ይሄ ነገር እንዲተስተካከል እኛም የሚመለከተው ክፍል ጋር ደግሞ ተነጋግረን መፍትሄ የሚያገኝበት ሁኔታ እንፈልጋለን።
ስማቸውን እንዳንጠቅስ ያሳሰቡ አንድ መምህር የመምህሩ ጥያቄ ፖለቲካዊ አይደለም፣ ኢኮኖሚያዊ ነው። ጥያቄው ምላሽ ካገኘ ወደ ስራ እንመለሳለን ብለዋል።
እኛ ሌላ ፖለቲካዊ ነገር ሳይሆን እኛ አስተማሪ ነ ለህብረተሰብ ማስተማር ነው። ኢኮኖሚ ምክንያት ነው፣ በፖለቲካዊ ሳይሆን ማስተማር ጉዳይ ነው እኛ የሚመለከተው። ደሞዛችን ከተከፈለን ስራችንና ትማቲክን ካገኘን ስራችን እንከተላለን እንሰራለን ለህብረተሰቡ።
ከመንግስት ሰራተኞች በዋናነት ከመምህራን ደሞዝ ክፍያ መዘግየት ጋር ተያይዘው በተለያዩ የኢትዮጵያ አካባቢዎች ጥያቄና ቅሬታ መቅረባቸውን አስመልክቶ ቪኦኤ በተለያዩ ጊዜያት መዘገቡ ይታወሳል። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጌ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ የሚተላለፍላችሁን የረቡዕ ህዳር 18 2017 ዓ ም ምሽት ዝግጅታችንን ነው። የሰማችሁት የዕለቱን አብይ ርዕስ ነበረ። ዝርዝር ትንታኔ ይቀጥላል። የደቡብ ኢትዮጵያ መምህራን በተጓዳኝ ስራዎች ላይ የተሰማሩ ነው። በደሞዝ አለመከፈል መዘግየትና መቆረጥ የተነሳ ችግር ውስጥ መግባታቸውን ለአሜሪካ ድምጽ የተናገሩ መምህራን ኑሯቸውን ለመደጎም ጫማ መጥረግን ጨምሮ ከዘርፋቸው ውጪ በሆኑ ሌሎች ስራዎች ላይ የተሰማሩ መሆኑን ለአሜሪካ ድምጽ ገለጹ። ሶስት አዳዲስ ክልሎች ካለፉት 2 ዓመታት ወዲህ ችግሮች እያጋጠሟቸው እንደሚገኙ ያረጋገጠው የትምህርት ሚኒስቴር በበኩሉ ችግሩ በበጀት እጥረት ምክንያት የተፈጠረ መሆኑን ለአሜሪካ ድምጽ አስታውቋል። የኢትዮጵያ መምህራን ማህበርም በደቡብ ምዕራብና በማዕከላዊ ኢትዮጵያ ክልሎች የሚገኙ መምህራን ችግር ላይ መሆናቸውን ጠቅሶ መፍትሄ ለመፈለግም ከክልሎች ኃላፊዎች ጋር መነጋገሩን አመልክቷል። ገብረ ሚካኤል ገብረ መድህን በጉዳዩ ዙሪያ የሚመለከታቸውን አካላት በማነጋገር ያጠናቀረው ዘገባ ቀጥሎ ይቀርባል።
በአዳዲሶቹ የኢትዮጵያ ክልሎች ከደሞዝ አለመከፈል መዘግየትና መቆረጥ ጋር የተያያዙ ችግሮች ኑሯቸውን ፈታኝ እንዳደረጉት ለአሜሪካ ድምፅ አስተያየት የሰጡ መምህራን ተናግረዋል። በደቡብ ኢትዮጵያ ክልል በወላይታ ዞን ዳሞት ወይዴ ወረዳ ውስጥ በሚገኝ አንድ ትምህርት ቤት መምህር የሆኑት አቶ ዓለም ሰገድ ቴማ ችግሩ ለ2 ዓመታት በመቀጠሉ የመምህራኑን የሥራ ሞራል መጉዳቱን ይገልጻሉ። የሚያስተምሩበት ወረዳ ለመምህራኑ አቤቱታ ተገቢ ምላሽ እንዳልሰጠም ይናገራሉ።
ተገቢ ስለሌለን አንዳንድ የወዳደቁ እቃዎች ሰርቪስ ይሰጡ የቆዩ መኪናዎችን በአራሽ ሽተን እስከምንከፍል ድረስ ይቆዩ የሚል ነው። የሐምሌ ወር ከ5% በስተቀር ሌላው አልተከፈለንም። 5% ማለት እንግዲህ አሁን የኔ ደሞዝ ለምሳሌ 12579 ነው። ከዚህ 5% ማለት ወደ 432 ብር ነው ይገባል። እንግዲህ በአካውንቶች ሲገባ እኔ አሁን አወጣለሁ ግን 200 ብር ነው የማወጣው እና ኤቲኤም ደግሞ ከ200ና ከዛ በላይ ካልሆነ በስተቀር በርከት ያለ ገንዘብ ካልሆነ በስተቀር አያወጣም። 95% ቀሪ ማለት ነው ከደሞዝ እና እስከዚህ ድረስ ችግር የደረሰበት ሂደት አለ።
በዚህ ምክንያት ኑሯቸው የተቃወሰው መምህራን ሕይወታቸውን ለመምራትና ቤተሰቦቻቸውን ለማስተዳደር የቤት ውስጥ የመገልገያ ቁሳቁስና ንብረቶች እስከ መሸጥ የደረሱ መምህራን መኖራቸውን አቶ ዓለም ሰገድ ይናገራሉ። መምህራኑ ኑሯቸውን ለመግፋት በአስቸጋሪ ሁኔታ ውስጥ ለማለፍ ተገደዋል ሲሉም ይገልጻሉ።
ደሞዝ በመስተጓጎሉ ምክንያት ኑሯችን ራሱ በጣም ምስቅልቅሉ ወጥቷል። ብዙ መምህራን ልጆቻቸውን ለማስተዳደር የልጆቻቸውን የትምህርት ክፍያ ለመክፈል እንደገና ተከራይቶም ያለ ኪራዩን ምኑን ቀለቡ በወቅቱ ለመክፈል ስላልቻለ ወደ ገጠር ፈልሰው ብዙ መምህራን በአሁኑ ሰዓት የቤት ኪራይ አልቀመጥ ሲላቸው አሁን ከገጠር እየተመላለሱ ብዙ ርቀት ተመላልሶ የሚሰሩ መምህራን አሉ።
መምህራን ታውቃለህ እንደሱ አይነት ችግር ውስጥ የገቡ
ብዙ ናቸው። ኦሎሞስ ወደ 25 መምህራን የሚሆኑ ከወረዳችን ለምሳሌ ያህል በከፍተኛ ችግር ውስጥ ያሉ መክፈል ሲችሉ ባለመክፈላቸው ምክንያት ወደ ገጠር የፈለሱ ኦሎሞስ እንደ በትንሹ 25 መምህራን እንዳሉ በግልጽ ለእኛ ያሳወቁ አሉ። ከችግር አንጻር እንደውም አንድ መምህር ይገርማል እንግዲህ ገመድ ገምዶ መሸጥ ማለት በጣም ከፍተኛ ገመድ ገምዶ በየገበያው ወስዶ የሚሸጥ መምህር አለ። ከችግር አንጻር እንደገና ደግሞ ትንሽ ሙያ ያላቸው እነዚህ ሞልድ አልጋዎችን ምኖችን እየሰሩ የሚሸጡ አሉ። እንደውም እሱ እየተሻለ ነው። ሌላው ደግሞ ይገርማል ይባስ ብሎ እቤት የሚገለገልበትን አልጋ የሚገለገልበትን የራሱን የቤት እቃ በሙሉ የሚያየውን ቴሌቪዥን በሙሉ አውጥቶ ይሸጡ። በአሁኑ ሰዓት በእውነቱ በቅርብ ጊዜ እንደው ሳምንት ባለውና ቴሌቪዥን አውጥቶ ይሸጡ መምህራን አሉ። ራሱ
ከደሞዝ ጋር ተያይዞ የሚታየው ከባድ ችግር የጀመረው ከ4 ዓመታት በፊት እንደሆነ ለቪኦኤ ያስረዱት የደቡብ ኢትዮጵያ መምህራን ማህበር ፕሬዚደንት አቶ አማኑኤል ጳውሎስ በተለይም ከ3 ዓመት ወዲህ ሁኔታው እየተባባሰ በመምጣቱ መምህራኑ ከዘርፋቸው ውጪ በሌሎች ሥራዎች ላይ ለመሰማራት መገደዳቸውን ይናገራሉ።
አንዳንድ መምህራን በሚዲያ መግለጽ ባልፈልጋቸው ስራዎችን እየሰሩ በግላቸው እየሰሩ ልጆቻቸውን ቤታቸውን እንትን ለማለት አንዳንዶችም ስራቸውን እየለቀቁ ሌላ ቦታ የሚሄዱበት ሁኔታ ነው እና መምህር ደሞዝ በአግባቡ ባለመከፈሉ ምክንያት የመምህር እኔ በአካል ያገኘሁት ገጠር በፊት ወደ መምህርነት ሙያም ስገባ ሊስትሮ እየጠረኩ ነው ሙያውን የተማርኩት። አሁን ደሞዝ ማግኘት ባለመቻሌ ከተማሪዎቼ ተደብቄ ሊስትሮ እየጠረኩ ነው ልጆችን ማስተዳደረው። ደሞዝም በቂ ስላልሆነ በወቅቱም ስለማይከፈል የቀን ስራ የሚሰሩ አሉ፣ ባጃጅ የሚያሽከረክሩ አሉ፣ እንደገናም በሞተር ሳይክል ከሰዎች ተከራይተው ስራ የሚሰሩ አሉ። አንዳንድም እርሻ ስራም ከብት እርባታ ውስጥ የሚገቡ አሉ። ታች ያለው በተለይ ወረዳ ላለው መዋቅር ጋር ነው አብዛኛው ችግር ያለው። በተራባ አንጀት ወደ ትምህርት ቤት የሄደ አስተማሪ ለትውልዱ ምንድን ነው የሚያስተላልፈው? እና በጣም ከባድ ነው። ስለዚህ የክልልም የፌዴራልም መንግስት ይህን ጉዳይ ትኩረት ሰጥቶ አጥኖት ሰጥቶ መስራት አለበት እላለሁ።
ይኸው የመምህራን ደሞዝ ችግር በአብዛኛው የሚታየው በአዲሶቹ ክልሎች ማለትም በደቡብ ኢትዮጵያ፣ በደቡብ ምዕራብ ኢትዮጵያና በማዕከላዊ ኢትዮጵያ መሆኑን የኢትዮጵያ መምህራን ማኅበር አስታውቋል። የማኅበሩ ፕሬዚደንት ዶክተር ዮሐንስ በንቲ ለአሜሪካ ድምፅ በሰጡት ቃለ መጠይቅ ችግሩ በትምህርት ላይ ተጽዕኖ እንደሚፈጥር ያሰምሩበታል።
ቀድሞ ነገር መምህራን የሚያገኙት ገቢ በየወሩ የምትወጣው ያቺ ነገር ተፈርማ የምትወጣ ናት እና እሱ ደግሞ ከወቅቱ ገበያ ሁኔታ ጋር እየተዳከመ ነው። እነዚህ መምህራን ልጆች አላቸው፣ ቤተሰብ አላቸው፣ ያስተምራሉ፣ ሕክምና አለ፣ ምን አለ እና የተለያዩ ወጪዎች አሉ እና ያቺ በጊዜ የማትመጣ ከሆነ ችግሩ በጣም ከፍላል ማለት ነው እና ይሄ ደግሞ መምህር በተረጋጋ ሁኔታ አእምሮ እየተረበሸ እየተራበ ክስልጆቹ ሰበሽታ እያሰበ ያንን ደግሞ ማድረግ እያልቻችል ሲቀር ክላስ ውስጥ ገብቶ ትምህርት ይሰጣል ማለት አይቻልም። ትምህርት ጥራት እናመጣለን እንደዚህ ተብሎ ህዝባዊ ጥያቄ ሆኖ እየተሰራ ያለው ንድፈ ሀሳብ ሆኖ ይቀራል፣ ተግባራዊ አይሆንም ማለት ነው እና ችግሩ አብረን ይዘልቃል።
ትምህርት ሚኒስቴር በሶስቱም ክልሎች ከደሞዝ አለመከፈል መዘግየትና መቆረጥ ጋር የተያያዙ ችግሮች እንደሚታዩ አምኖ በተለይም ካለፉት 2 ዓመታት ወዲህ ሁኔታው እየከፋ መሄዱን አስታውቋል። በሚኒስቴር መስሪያ ቤቱ የመምህራንና ትምህርት አመራር ልማትና አስተዳደር ዴስክ ኃላፊ አሰግድ ምሬሳ ለአሜሪካ ድምፅ በሰጡት ቃለ መጠይቅ የችግሩ መንስኤ ከበጀት ጋር የተያያዘ መሆኑን ጠቅሰዋል።
የትምህርት ጉባኤዎች ላይ ጉዳዩ ተነስቶ ሁሉም ያምናል። ችግር ያለባቸው ክልሎችም ቢሆኑ ያምናል። በጉባኤው ላይ የሚነሱ ሀሳቦች የበጀት እጥረት አለብን፣ ስለዚህ ያጣጣምን እንከፍላለን፣ እናሻሽላለን፣ እናስተካክላለን የሚሉ ሀሳቦች ናቸው የሚሰጡት። በአንድም በሌላም አሁን በፊት ላይ ወደ 4 ወር የነበረው ወደ 3 ወር፣ ከ3 ወር ወደ 2 ወር ዝቅ የማድረግ ክልሎች ኮሚትመንቱን እየወሰዱ ነው ያሉት። መሻሻሎች አሉ። እንዳውም እስከ 2017 ድረስ የተወሰነ ባላንሱን እናመጣለን የሚልም ነበረ የነበረው ኮሚትመንትና፣ ዞሮ ግን የሚያነሱት የበጀት እጥረት አለብን ነው።
የሀገር አቀፍ መምህራን ማህበር ፕሬዚደንቱ ዶክተር ዮሐንስ በንቲ በበኩላቸው የችግሩ መንስኤ የደሞዝ በጀትን ለሌላ ዓላማ ከመዋል ጋር የተያያዘ ነው በማለት ገልጸዋል።
ችግሩን እንግዲህ ከኋላ የመጣ ነው ነገር እየው ከመደበሪያ ክፍያ ጋር ከሂዳ ጋር ከምናምን ከኋላ ጀምሮ የመጣ እንዲ እና ከመንግስት ሰራተኞች ደግሞ ያንን በጀት እንትን እያሉ እሱን ዕዳ የመክፈል ከዛ የመጣ ነገር ነው። ክልሉም በተለይ የደቡብ አካባቢ ከአዲስ አደረጃጀት ጋር ተያይዞ ትኩረቱ የነበረው ያንን የህዝብ ጥያቄ ለመመለስ እንዲህ ስለሆነ ትኩረት ተደርጎ አልተሰራበትም። እንግዲህ ክልሎቹ የራሳቸውን አደረጃጀት ከፈጠሩ በኋላ ለማረም ለማስተካከል ጥረት እያደረጉ ናቸው። ይህን እናበረታታለን፣ ግን ደግሞ ይህ ነገር ካልተፈታ ትምህርት ላይ የሚያሳድረው ተጽዕኖ በጣም ከፍተኛ መታረም ያለበት ጉዳይ ነው።
የደቡብ ኢትዮጵያ መምህራን ማህበር ፕሬዚደንት አቶ አማኑኤልም የደሞዝ በጀት ለሌላ ዓላማ ይውላል ይላሉ።
ከፌዴራልም ከክልልም ወደታች የሚወርድ በጀት አለ። ያንም በጀት የቅድሚያ ለመምህሩ ለመንግስት ሰራተኛው ደሞዝ መክፈል ሲገባ ያን ባለማድረግ ለሌሎች ዓላማዎች በማዋል ነው ይመስለኛል። ከዚህ ጋር ተያይዞ ከፍተኛ የሆነ ቀድሞ የደቡብ ኢትዮጵያ ክልል ከመፍረሱ በፊት ትልልቅ ዞኖች ማዳበሪያ እንዳለባቸው ቅድም የተገለጹ ዞኖች ላይም ማዕከላዊ ኢትዮጵያ በተመሳሳይ ያን የማዳበሪያ እዳ ከፌዴራል መንግስት ከሚሰጠው በጀት ድጎማ እየተቀነሰ እዳው የሚከፈል ነው። እንዲሁም ከፍተኛ የሆነ ሁለት ክምችትም እንዳለ ነው። የፌዴራል መንግስት ግን ምን አለ የማዳበሪያ እዳ ምክንያት እንዳይሆን የፌዴራል መንግስት ምህረት ቢያደርግ ተጨማሪ በጀት ቢጨምር አዲስ ክልል ነው ከፍተኛ የሆነ የበጀት እጥረት አለ። ከዚህ የተነሳ ደሞዝ መክፈል ከአቅማቸው በላይ ስለሆነ ነው እና የተጫሉ መንግስት ለምንድን ነው በዝምታ የሚያየው?
የኢትዮጵያ መምህራን ማህበር ጉዳዩን አስመልክቶ ከሚመለከታቸው አካላት ጋር እንደሚወያይ የገለጹት ዶክተር ዮሐንስ በንቲ ከክልሎቹ አመራሮች ችግሩን የመፍታት ፍላጎት እያየን ነው ብለዋል።
ማዕከላዊ ኢትዮጵያ አካባቢ ትምህርት ጉባኤ ነበር። የእኛ ጉባኤ የእኛ ምክር ቤት ስብሰባ ከመካሄዱ አንድ ሁለት ሳምንት እንደዚህ አካባቢ ቀደም ብሎ ማለት ነው የክልሉ ርዕሰ መስተዳድር በትምህርት ጉባኤ ላይ ተገኝተው ያደረጉት ያስተላለፉት መልእክት አለ። ፕሮጀክት አጥፌንም ቢሆን በሶስት ወር ጊዜ ውስጥ ከችግር መውጣት አለብህ ብሎ በራሳቸው አንደበት የተናገሩት ነበረ። እኛም ስም ሰምተን ርዕሰ መስተዳድሩን አመስግነን ይህ ተጠናክሮ ውጤታማ እንዲሆን ተግባራዊ እንደሚያደርጉ ተስፋ አለን በሚል እኔም ኮሚኒኬት አድርጌ ያለው እሳቸው ጋር ተስፋ ሰጪ ነው ማለት ነው። የደቡብ ኢትዮጵያ ክልልም የፋይናንስ ቢሮ ኃላፊው ከሚመለከታቸው ሰዎች ጋር ተነጋግሮ ችግር መፍትሄ ማረም አለብን የሚል ተነሳስተው እየሰሩ እንደሆነ ነው የምናውቀው። እንግዲህ ተግባራዊነቱን አሁንም እንደጀመርነው የምንከታተለ ነው የሚሆነው።
በክልሎቹ ገቢ በሚሰበስቡ ከተሞች አካባቢ እንዲህ አይነት ችግር እምብዛም አይስተዋልም የሚሉት አቶ አማኑኤል ችግሩ የከፋው በገጠር ወረዳዎች እንደሆነ ይገልጻሉ። መብታቸውን የሚጠይቁ መምህራን የክልሎቹ አመራሮች ልዩ ልዩ የመብት ጥሰቶች ይፈጽሙባቸዋል ሲሉም ወንጀለዋል። ከዛቻና ማስፈራራት በተጨማሪ እስከ ማሰር የደረሰ እርምጃም ይወሰድባቸዋል ይላሉ። በተጠቀሱት ክልሎች የመምህራንን ደሞዝ ካለመክፈል በተጨማሪ በኢትዮጵያ የመምህራን አስተዳደርና አያያዝ ላይ ልዩነት መኖሩንም አቶ አማኑኤል ይናገራሉ።
በሀገር ደረጃ ፍትሐዊ የሆነ የሀብት ክፍፍልም ያለ አይመስለንም። ምክንያቱም አዲስ አበባ ከተማ ላይ ለመምህራን የመኖሪያ ቤት ይሰጣል። ተጨማሪ የኑሮ ማቋቋሚያ ድጎማ ተብሎ በየወሩ 3,000 ብር ይሰጣቸዋል። ባስ ትራንስፖርት ተዘጋጅቶላቸዋል። ሌሎች ተጨማሪ ድጋፎች ይደረግላቸዋል። ኦሮሚያ ላይም አሁን በሚዲያ እንደምንከታተለው ለመምህራን የምገባ የአንድ ቀን ምሳ ለመማር ማስተማሩ በማሰብ የመምህራን ምገባ፣ የተማሪዎች ምገባ እየተደረገ እንዳለ በሚዲያም እናያለን። ስለዚህ ደቡብ ላይም ሌሎች አካባቢ ውስጥ ያሉ መምህራንም ኢትዮጵያዊ ናቸው። እዛ የሚደረገው እዚህ ስለምን አይደረግም? በሁሉም ቦታ በእኩል አይነት መታየት አለበት።
የትምህርት ሚኒስቴር ባልደረባዋ ወይዘሮ አሰግድ ምሬሳ ይህን አስመልክተው በሰጡት ምላሽ ክልሎች አቅማቸው ሲፈቅድ ለመምህራን የሚያደርጉት ድጎማ አለ፣ ሌሎችም ይህን አዎንታዊ አሰራር ሊከተሉት ይገባል ብለዋል። ሆኖም በአጠቃላይ መምህራኑ ደሞዝ ባለማግኘታቸው እየተጋፈጡት ያለው ችግር የትምህርት ጥራትን ይጎዳል ይላሉ።
ደሞዝ የግልህ አይደለም። የኔ ደሞዝ የኔ አይደለም። የኔ ደሞዝ የልጆቼ ነው፣ የቤተሰቤ ነው። እና ደሞዜ ካልተሰጠኝ ልጆቼን በምንድን ነው የማኖራቸው? ላርባቸው ነው ማለት ነው። እና የኔ ልጆች እየተራቡ ቤተሰቦቼ እየተሰቃዩ እንደኔ ብትወስድ እንዴት ብለህ ነው ትምህርት ቤት ሂደህ ልታስተምር የምትችለው? መምህሩ ደሞዙ በወቅቱ የማይከፈለው ከሆነ በዚህ ጉዳይ ላይ የተያዙ ነገሮች ላይ ቅሬታዎች ካሉ በአንድም በሌላም የመምህሩን የውስጥ ተነሳሽነት ይጎደዋል ማለት ነው። ይሄ ደግሞ መጨረሻው ሄዶ ሄዶ ማን ላይ ነው የሚወድቀው የሚለውን ስናይ በክፍል ውስጥ ያለው ተማሪዎች ህፃናት ጋር ተጽዕኖ አይኖረውም ብሎ መገመት አይቻልም። እና አጠቃላይ በክፍል ውስጥ ያለው የመማር ማስተማር ስርዓት ይጎዳል። ይሄ ደግሞ ለምንፈልገውን የተማሪዎች የመማር ውጤትና ብቃት ማምጣት አንችልም። ያለው ጉዳት በቀላል የሚታይ አይደለም ማለት ነው። እና መማር ማስተማሩ ይጎዳል ተጎድቷልም ብለን ነው የምንገምተው።
መምህራንን የማስተዳደር ስልጣን የክልሎች ስለሆነ ትምህርት ሚኒስቴር ደሞዝ የማስከፈል ስልጣን የለውም የሚሉት ኃላፊዋ ወይዘሮ አሰግድ ተቋሙ ማድረግ የሚችለው በልዩ ልዩ መንገዶች ተጽዕኖ ለማሳደር መሞከር ነው ይላሉ።
መምህራንን የማስተዳደር 100% ስልጣኑ ያለው ከክልሎች ጋር ነው። የትምህርት ሚኒስቴር መነሻ ደሞዞችን ከደረጃ እድገት ጋር የሚያያዙ ስትራቴጂዎችን፣ ፖሊሲዎችን የመቅረጽ ስራ ነው የሚሰራው ማለት ነው። እና ትምህርት ሚኒስቴር በቀጥታ እነዚህ ጉዳዮች የሚመለከታቸው መስራት ስልጣኑን የለንም ማለት ነው። እንደ ትምህርት ሚኒስቴር ግን መሄድ የሚገባንን ሄደናል። እስከ ማወያየት፣ ደብዳቤዎችን እስከ መጻፍ፣ የተለያዩ መድረኮችን ፈጥረን በትልልቅ ትምህርት ጉባኤዎች ላይ ሲነሳ መፍትሄ እንዲያገኝ እና የክልሎችንም ኮሚትመንትም ሰምተን አፕሪሼትም አድርገን በእኛ ሌብል መኬድ የሚገባውን ሄደናል በተሰጠን ስልጣንና ኃላፊነት መሰረት።
ትምህርት ሚኒስቴር ጉዳዩ መፍትሄ እንዲያገኝ ለጠቅላይ ሚኒስትሩ አሊያም ለንደራሲዎች ምክር ቤት ያሳውቅ እንደሆነ የተጠየቁት ወይዘሮ አሰግድ ኃላፊነቴ ስለማይፈቅድ በዚህ ጥያቄ ላይ አስተያየት አልሰጥም ብለዋል። የትምህርት ሚኒስትሩንና ምክትሎቻቸውን ስለ ጉዳዩ ለመጠየቅ ያደረግነው ጥረትም አልተሳካም። ሆኖም የአሜሪካ ድምጽ የትምህርት ሚኒስቴር ግንቦት 9 ቀን 2016 ዓ.ም ምረት ለደቡብ ምዕራብ ኢትዮጵያ ክልል የጻፈውን ደብዳቤ ተመልክቷል። በመስሪያ ቤቱ ሚኒስትር ዴኤታ አማካኝነት የተጻፈው ደብዳቤ የደቡብ ምዕራብ ኢትዮጵያ መምህራን የሚገጥማቸው የመልካም አስተዳደር ችግር እንዲፈታ በተደጋጋሚ መጠየቃቸውን ያብራራል። የመልካም አስተዳደር ጉድለት ተብለው ከተለዩት ችግሮች መካከልም ያለ መምህራኑ ይሁንታ የደሞዝ መቆረጥ የሚል ይገኝባቸዋል። ክልሉ ለመምህራኑ ጥያቄ ምላሽ በመስጠት ችግሮቹን እንዲፈታም ትምህርት ሚኒስቴር በደብዳቤው አሳስበዋል። የበጀት እጥረት ገጥሟቸዋል በተባሉት ክልሎች ጉዳይ ላይ አስተያየት እንዲሰጥ በአሜሪካ ድምጽ የተጠየቀው የገንዘብ ሚኒስቴርም ከክልሎቹ ጋር ግንኙነት እንደሌለውና በጀታቸውን የማስተዳደር ስልጣን እንዳላቸው ገልጿል። የተቋሙ ቃል አቀባይ አቶ ግርማ ከበደ በአጭር የጽሑፍ መልእክት በሰጡት ምላሽ የገንዘብ ሚኒስቴር ሚና በፌዴሬሽን ምክር ቤት ቀመር ለክልሎች የተመደበውን በጀት ክልሎቹ በሚያቀርቡት ዓመታዊ የጥሬ ገንዘብ እቅድ መሰረት በየወሩ ማስተላለፍ ነው ብለዋል። አቶ ግርማ አክለውም ሚኒስቴር መስሪያ ቤቱ በክልሎች ያሉትን ሴክተር መስሪያ ቤቶችም ሆነ የክልል ሰራተኞችን ደሞዝ አይመለከትም በማለት ገልጿል። የትምህርት ሚኒስቴር ባልደረባዋ አሰግድ ምሬሳም የገንዘብ ሚኒስቴር የመምህራን የደሞዝ በጀትን በቀጥታ እንደሚያስተላልፍ እናውቃለን ይላሉ።
ከገንዘብ ሚኒስቴር ጋር በሀገር አቀፍ ደረጃ ከመምህራን ደሞዝ ተቆርጦ የቀረ በጀት አለመኖሩን ባለፈው ከመምህራን ማህበርም ጋር በነበረን ጉባኤ በተደረገው እንትን ለማየት ሞክረናል።
ክልሎች የበጀት እጥረት ሲገጥማቸው ምን ያደርጋሉ? ከላይ የተጠቀሱት ክልሎችስ ለገንዘብ ሚኒስቴር ያቀረቡት ጥያቄ አለ ወይ በሚል ለቀረበ ጥያቄ ግን የተቋሙ ኃላፊዎች ምላሽ አልሰጡም። በጉዳዩ ዙሪያ የገንዘብ ሚኒስቴር ከፍተኛ አመራሮችን አስተያየት ለማግኘት በአካል በመሄድና ስልክ በመደወል ያደረግነው ጥረትም አልተሳካም። በተመሳሳይ የበጀት እጥረት ገጥመዋቸዋል ከተባሉት ሶስቱም ክልሎች ምላሽ ለማግኘት ብንሞክርም አልተሳካልንም። የደቡብ ኢትዮጵያ ክልል የፋይናንስ ቢሮ ኃላፊ አቶ ተፈሪ አባተ ስለ ጉዳዩ በስልክ ላቀረብንላቸው ጥያቄ ወረዳዎቹንና ዞኖቹን ጠይቋቸው ብለውናል። የማዕከላዊ ኢትዮጵያ ክልል የትምህርት ቢሮ ኃላፊ አንተነህ በፍቃዱ ደግሞ ስልካቸውን ስለማያነሱ አስተያየት አላገኘንም። ከደቡብ ምዕራብ ኢትዮጵያ ክልልም እንደዚሁ አስተያየት ለማግኘት ያደረግነው ጥረት አልተሳካም። በኢትዮጵያ ከቅድመ መደበኛ እስከ 12ኛ ክፍል የሚያስተምሩ 780,000 መምህራን እንዳሉ ታውቋል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ከዚሁ የመምህራን ጉዳይ ሳንወጣ በደቡብ ኢትዮጵያ ክልል ኮሬ ዞን ሳርማሌ ወረዳ በእስር ላይ የነበሩ 66 መምህራን መፈታታቸውን የዞኑ መምህራን ማህበር ለአሜሪካ ድምፅ አስታውቋል። የአሜሪካ ድምፅ ያነጋገራቸው ከእስር የተለቀቁ መምህራን በእስር ላይ ሳለን ተደብድበን ለጉዳት ተዳርገን ሕክምና ተከልክለናል ሲሉ ተናግረዋል። የመምህራን ማህበሩ ሊቀመንበር አቶ ተስፋዬ ጫባጮ መምህራኑ የታሰሩት ያለ ፈቃዳቸው ከደሞዛቸው በመቆረጡ ማስተማር የማቆም አድማ በማድረጋቸው ነው ብለዋል። በኮሬ ዞን የሳርማሌ ወረዳ ፖሊስ አዛዥ በበኩላቸው መምህራኑ በፖሊስ ተደብድበው ሕክምና ተከልክለዋል መባሉን አስተባብለዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ ልኳል።
በኮሬ ዞን የመምህራን ማህበር ሊቀመንበር አቶ ተስፋዬ ጫባጮ ባለፈው ሳምንት ህዳር 11 ቀን 2017 ዓ.ም በወረዳው ፖሊስ ጣቢያ ታስረው የነበሩ 66 መምህራን በሁለት ዙር መለቀቃቸውን ዛሬ ለአሜሪካ ድምፅ በስልክ አስታውቀዋል።
ማአት ነበረ፣ ቁጥር ስፍርም የሌለውን የያዙት ነው። ከዛ 66 አስቀርተው አሁን ያሉት እዛ አካባቢ ናቸው አሉና ባልም ሚስትም የታሰሩ ነበሩ። እንደገና የሚያጠባም የታሰረ ነበር የታሰሩት ነበሩ። እነሱም ለቀቁ። እየለቀቁ መጡና እስከ ትላንት ድረስ 22 ነበር የቀረ። ከእነሱ ጋር ተይዞ ታስሮ ነበረ ልማት ሰራተኛ ነበር፣ እሱን የቀረው መምህሩ ሁሉም ተፈቷል።
ከእስር ከተፈቱ በኋላ የአሜሪካ ድምፅ ካነጋገራቸው መምህራን ውስጥ የጉምሬ አፋሶ አንደኛ ደረጃ ትምህርት ቤት መምህር ስማቸው ፈለቀ ይገኝበታል። መደብደባቸውን የገለጹት ስማቸው ፈለቀ በተያዙበት ወቅትም ሆነም በእስር ላይ ሳሉ በፖሊስ መደብደባቸውና ለአካላዊ ጉዳት መዳረጋቸውን ገልጿል።
እነኚህ ቀድሞ ወደ ውስጥ የገቡ መምህራኖችን አውጥተው ደብድበው ለአብነት ኑርልኝ ንጉሥ እና በላይ ደጎ የሚባል መምህራኖች ያው ከዛ አውጥተው እንደደበደቡ ነው። ከዛ በኋላ ያን መምህራኖችን በማውጣት ከደበደቡ መምህራኖች መካከል ኑርልኝ እስካሁን ደም እየሸና እንደሆነ ይታወቃል። እነኚህን ካስገቡ በኋላ ያንን የባርዛት ማገርን ይዞ በማምጣት ለአንዱ ጀርባውን በመምታት እና ለኔ እግሩን በመምታት ግራ እግሬን ነኝ የተመታሁት። በጣም ተጎተናል፣ ህክምና ያስፈልጋል ብለን ስንጠይቅ አያስፈልግም በማለት በማስፈራራት ለስድስት ቀን የእስር ቤት ሰለባ አድርገዋሉ።
የዞኑ መምህራን ማህበር ሊቀመንበር አቶ ተስፋዬ ጫባጨው በተለይም ስድስት መምህራን ለከፍተኛ ጉዳት መጋለጣቸውን ተናግሯል።
ወዲያውኑ ከተፈቱት ተገርፈው ተመቶ ገፍቶ በየመሃል የተፈቱ ሴቶችም አሉ። አሁን ግን ወንዶች ናቸው የቆዩ እዛ ከተደበደቡት ወንዶች ናቸው የቆዩ።
በኮሬ ዞን የሰርማሌ ወረዳ ፖሊስ አዛዥ ሻምበል አስጨናቂ ጨብጠ መምህራኑ ታስሮ የነበሩት አመጽ በመቀስቀሳቸው ነው ሲሉ ተናግሯል።
አይኔ በዛ በገቡበት ሰዓት ላይ ወደ ኮንሶ ዞን ስብሰባ ነበረና ስብሰባ ላይ ሄጄ ያለ ነው አካባቢ ላይ የረበሹ። ከዛ በኋላ ትላንትና ከወረዳ ፊት አመራር ጋር ቁጭ ብዬ ተነጋግሬ በውጭ በኩል ሆኖ ጥያቄያቸውን በአግባብነት ችግር ካለን ማቅረብ አለባቸው ብለን ተስማምተን በሙሉ መምህራን ውጭ ወጥቶ ውይይት ላይ ናቸው። ሰባቱ በዋስትና ነው የወጡት፣ 13ቱ ዝም ብሎ በምክር ነው የወጡት። አጠቃላይ ወጥቷል። አሁን ጣቢያው ባዶ ነው ያለው።
ሻምብል አስጨናቂ ሁሉም መምህራን መለቀቃቸውን አረጋግጠው በፖሊስ ተደብድበው ሕክምና ተከልክለዋል መባሉ ግን ሐሰት ነው ሲሉ አስተባብለዋል።
ውሸት ነው። ምንም የተደበደበ አንድም ነገር የለም። እኔ አረጋግጫለሁ። የተደበደበ የተጎዳ የተባለ ውሸት ነው። 66 የተባለ መምህራን ውሸት ነው። የታሰረው 7 መምህራን የመጀመሪያ 21 ግብቶ ነበረ። 21ን አጣርቶ አጠቃላይ ፖሊስ ለቆ 7 የተባሉትን ጊዜ ቀጠሮ ላይ ግብቶ ነበረ። የጊዜ ቀጠሮ ላይ የነበሩት ትላንትና በዋስትና በሙሉ ሙሉ በሙሉ ወጥቷል። ፖሊስ ደበደበ፣ ወንድ ፖሊሶች ሴቱን ደበደበ፣ ምን የሚሉት ሐሰተኛ ወሬ ነው። አንድም ነገር የለም። አካባቢ ሰላም ነው።
የደቡብ ኢትዮጵያ ክልል የመምህራን ማህበር ፕሬዚዳንት አቶ አማኑኤል ጳውሎስ በእስር ወቅት መምህራን ስለመደብደባቸው ማህበሩ መረጃ እንዳለው ጠቁሞ በመምህራን ላይ የሰብአዊ መብት ጥሰት የፈጸሙ በተለይም የደበደቧቸው እስርና እንግልት ያደረሱባቸው የጸጥታ አባላት በሕግ እንዲጠየቁ ጥረት እንደሚያደርግም አመልክቷል። አቶ አማኑኤል ጳውሎስ የተቆረጠባቸው ደሞዛቸው በአስቸኳይ እንዲመለስ ማህበሩ ከዞኑና ከክልሉ መስተዳድር ኃላፊዎች ጋር እየተወያየ እንደሚገኝ አስታውቀዋል።
ደብደባ ያካሄዱ አካላት መጠየቅ አለባቸው። ችም መምህሩም አመራሩም መጠየቅ እንዳለበት ነው። ምክንያቱም ያለ አግባብ መምህርን ደብድቦ ወደ እስር ቤት መውሰድ ተገቢም አይደለም። የመብት ጥያቄ ነው የጠየቀው። ስለዚህ በቀጣይም ቢሆን አወያይተው በማስማማት ቃለ ጉባኤ ተይዞ ከተስማማ በኋላ ነው መቆረጥም ያለበት። ከዛ ውጭ ግን በግድ 25% ይህን ያህል ብር መቆረጥ አለበት በሚል ከደሞዝ ላይ መቁረጥ ተገቢ እንዳልሆነ ይህንንም ደግሞ እኛም ከክልሉ ትምህርት ቢሮ ጋር አሁን ወደዛ ወደ ኮሬ ዞን እየሄድን ነው።
የኮሬ ዞን ትምህርት መምሪያ ኃላፊ አቶ ሰርቤ አሻግሬም የተደበደበም መምህር ስለመኖሩ አናውቅም ብሏል። አቶ ሰርቤ ታስረው የነበሩ መምህራን ሁሉም መፈታታቸውን ገልጸው በሁሉም ትምህርት ቤቶች የተቋረጠውን ትምህርት ለማስጀመርና ለማካካስ በሚቻልበት ሁኔታ ላይ ውይይት የተደረገ መሆኑን ለቪኦኤ ተናግሯል።
ወረዳው ተባባሪ አመራር ቁጭ ብሎ ተነጋግረው በስምምነት ላይ ደርሰው ዛሬ እነሱም አሁን በየትምህርት ቤቱ ዛሬ ውይይት አለ። ምንድን ነው ለምንድን ነው እንደዚህ አይነት ባለፈ ከተስማማችሁ በኋላ ምንድን ነው ችግሩ የምለውን ነገር መረጃ ለመውሰድ በሁሉም ትምህርት ቤት እና በክላስተር ደረጃ ውይይት እየተደረገ ነው ያለው እና በተለይ በዚህ በ2-3 ቀን ያልተማሩ ትምህርት አለ። እሱንም እንዲያካክሱ ለጋራ ስምምነት ላይ ለመድረስ ባጫ ተቀምጠው ወደ ታች ወርደው ውይይት ላይ ናቸው።
መምህራን ታሰሩ የተባሉት ደሞዛቸው ያለፍቃዳቸው በመቆረጡም ትምህርት የማቆም አድማም በማድረጋቸው መሆኑን የተናገረው መምህር ስማቸው የተቆረጠብን ደሞዛችን እስካልተመለሰና የሰብአዊ መብት ጥሰት የፈጸሙብን የፖሊስ አባላት በሕግ ካልተጠየቁም ወደ ማስተማር ስራ እንደማይመለሱ አስረድተዋል። በወረዳው በሚገኙ በ27ቱም ትምህርት ቤቶች ካለፈው ህዳር 9 ቀን 2017 ዓመተ ምህረት በሁሉም ትምህርት ቤቶች ትምህርት እንደተቋረጠ መሆኑንም አቶ ተስፋዬ አመልክተዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም።
የትግራይ ክልል ጊዜያዊ አስተዳደር ፕሬዝደንት አቶ ጌታቸው ረዳ በነ ዶክተር ደብረጽዮን የሚመራው ቡድን ባካሄደው ጉባኤ ከስልጣን የተነሱ በመሆናቸው ፕሬዝደንትነታቸውን እንደማይቀበል በቅርቡ በተካሄደው አወዛጋቢ የህዋት ጉባኤ ምክትል ሊቀመንበር ሆነው የተመረጡት አቶ አማኑኤል አሰፋ ተናገሩ። አቶ አማኑኤል ዛሬ መቀሌ ላይ በሰጡት መግለጫ አቶ ጌታቸውን የቀድሞው ፕሬዝደንት ሲሉ ጠርተዋቸዋል። አቶ አማኑኤል ዛሬ ረቡዕ ዳር 18 ቀን 2017 ዓ.ም. ለብዙሃን መገናኛ በሰጡት መግለጫ የጊዜያዊ አስተዳደሩ አመራሮች ህወሓትን በአመጽ ለመበተን ወጣቶች እያሰለጠኑ ናቸው ሲሉ ወንጅለዋል። በጉዳዩ ከክልሉ ጊዜያዊ አስተዳደር ኮሙኒኬሽን ጽፈት ቤት ምላሽ ለማግኘት ያደረግነው ጥረት አልተሳካም። ሆኖም የአስተዳደሩ ፕሬዝደንት ጌታቸው ረዳ በቅርብ ቀናት በሰጡት መግለጫ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን የክልሉ ጊዜያዊ አስተዳደር ስራውን እንዳያከናውን ከማድረግ በተጨማሪ የወረዳ ምክር ቤቶችን በመጠቀም በመንግስት የተመደቡ አስተዳዳሪዎች እንዲነሱ እያደረገ ነው ብሏል። ይህ መፈንቅለ መንግስት ነው ሲሉም ከሰው ነበር። ዝርዝሩን ሙልጌታ አጽብሃ ይዞታል።
በአወዛጋቢው የህወሓት ጉባኤ ምክትል ሊቀመንበር ሆነው የተመረጡት አቶ አማኑኤል አሰፋ ዛሬ ረቡዕ ህዳር 18 ቀን 2017 ዓ.ም. ለብዙሃን መገናኛ በሰጡት መግለጫ ከጉባኤ በኋላ በወረዳና ከተሞች የአመራር ማስተካከያ ፓርቲያቸው ማካሄዱ ተናግረዋል። የወረዳና ከተሞች ምክር ቤት በህወሓት አብላጫ ወንበር የተያዘ በመሆኑ በዚህም መሰረት የተሻሉ አመራሮች የመመደብ ስራ ሰርተናል ብለዋል። በጊዜያዊ አስተዳደሩ የሚገኙ የክልሉ ፕሬዝደንት ጨምሮ 13 አመራሮች ህወሓት ውክልናው ቀድሞ አንስቷል ያሉት አቶ አማኑኤል ለአቶ ጌታቸው ረዳ የቀድሞ ፕሬዝደንት በማለት ጠርቷቸዋል። አቶ ጌታቸው የቀድሞ ተብለው ከተጠሩ አሁን ክልሉን ማን እያስተዳደረው ይገኛል ተብለው የተጠየቁት አቶ አማኑኤል
ውክልና ናይ ፕሬዝደንት ተላዒሉ ተኾይኑ ፕሬዝደንት ኣብ ዘይብሉ መንዲ ይሰርሕ
የፕሬዝደንት ውክልና ሲነሳ ፕሬዝደንቱ በሌለበት ማን እንደሚሰራ የሚታወቅ ነው። ኃላፊ በሌለበት ጊዜ እሱን ተክቶ የሚሰራ እንዳለ ይታወቃል። ምንም የስልጣን ክፍተት አይፈጠርም። ህወሓት የወከላቸውን የተወሰኑ ሰዎችም ውክልና አንስቷል። ውክልናውን ስላነሳን ነው የቀድሞ ፕሬዝደንት የሚል ቃል የተጠቀምኩት።
በግልጽ ግን አሁን በእሳቸው አመለካከት ክልሉ ማን እየመራ እንዳለ አልጠቀሱም። የጊዜያዊ አስተዳደሩን ፕሬዝደንት የሚተካ በሚመለከት ህወሓት ከፌዴራል መንግስት ጋር እየተነጋገረ ነው ያሉት አቶ አማኑኤል ውጤቱ ደግሞ ይፋ ይደረጋል ብለዋል። የአስተዳደሩ ፕሬዝደንት ጌታቸው ረዳ በቅርብ ቀናት በሰጡት መግለጫ በዶክተር ደብረጽዮን ገብረ ሚካኤል የሚመራ የህወሓት ቡድን የክልሉ ጊዜያዊ አስተዳደር ስራን እንዳያከናውን ከማድረግ በተጨማሪ የወረዳ ምክር ቤቶች በመጠቀም በመንግስት የተመደቡ አስተዳዳሪዎች እንዲነሱ እያደረገ ነው። ይህ መፈንቅለ መንግስት ነው ሲሉ ከሰው ነበር። አቶ አማኑኤል ጊዜያዊ አስተዳደሩ የሚመራበት እቅድ ሳያዘጋጅ ነው ክልሉ እያስተዳደረ ያለው ሲሉ ተችተዋል። የቀድሞ ተዋጊዎች ትጥቅ የመፍታትና ወደ ህብረተሰቡ መልሶ የማዋሃድ ሂደቱ ትክክል አይደለም ብለው የገለጹት አቶ አማኑኤል የቀድሞ ተዋጊዎች የሚሰጣቸው ብር አነስተኛ ነው፣ እንዲሁም ወደ ቤተሰቦቻቸው ከተመለሱ በኋላ በዘላቂነት ህይወታቸው የሚመሩበት መንገድ አልተዘጋጀም ብለዋል። በዚሁ ጉዳይ አቶ ጌታቸው ባለፈው መግለጫቸው በመጀመሪያው ዙር ትጥቅ ፈተው ወደ ህብረተሰቡ የሚቀላቀሉ 75,000 የቀድሞ ተዋጊዎች መሆናቸውንና ሂደቱን በተመለከተ ምንም አይነት ችግር እንደሌለ በመግለጽ ለትግራይ ብሎ ዋጋ የከፈለ ኃይል ሚሊዮን ገንዘብ እንኳን ቢሰጠው አይመጥነውም፣ ሂደቱ በተደራጀ መልክ ከተመራ ከትግራይ መልሶ ግንባታ ስራም በማስተሳሰር ከተሰራ መልካም ነገር እንጂ ስጋት የለውም ብለው ነበር። በአወዛጋቢ ጉባኤ የህወሓት ምክትል ሊቀመንበር ሆነው የተመረጡት አቶ አማኑኤል አሰፋ በዛሬው መግለጫቸው የጊዜያዊ አስተዳደሩ አመራሮች ህወሓትን በአመፅ ለማፍረስ ወጣቶች እያሰለጠኑ ናቸው ሲሉ ወንጅለዋል።
ህወሓት መቋም መሰልዩ ህወሓት በአመፅ
ህወሓትን መቃወም መብት ነው። ህወሓትን በአመፅ ማፍረስ ግን ተገቢ አይደለም፣ አይቻልም። ለፖለቲካዊና ከፖለቲካ ውጭ ላሉ አደረጃጀቶች ገንዘብ በመበተን የአመፅ ስልጠናዎችን በመስጠት የሚደረግ እንቅስቃሴ ለትግራይ ህዝብ አይጠቅምም፣ ለማንኛውም ሰው አይጠቅምም። በጊዜያዊ አስተዳደሩ የተመደቡ ሰዎች የተሰጣቸውን ስራ ብቻ መፈጸም አለባቸው። ከዚህ ውጪ የአመፅና ግርግር ቅስቀሳ ማድረግ የለባቸውም።
ውንጀላውን በተመለከተ ከክልሉ ጊዜያዊ አስተዳደር የኮሚኒኬሽን ኮሚሽን ጽፈት ቤት ምላሽ ለማግኘት ያደረግነው ጥረት አልተሳካም። ሌላ አቶ አማኑኤል በመግለጫቸው ያነሱት ጉዳይ በክልሉ ያለው የአመራሮች መከፋፈልና ድርድር በተመለከተ ነው። አቶ አማኑኤል ህወሓት በተመለከተ ይሁን የመንግስት ስልጣን በሚመለከት የሚደረግ ድርድር የለም ብለዋል። በመቶ ሺህ የሚቆጠር አባል ያለው ፓርቲ ነው ያለን። ከፓርቲው የወጡ ሰዎች መመለስ ከፈለጉ በአሰራሩ መሰረት የይቅርታ ደብዳቤ በማስገባት ነው መመለስ የሚችሉት ሲሉ ተናግረዋል። አቶ ጌታቸው ረዳ በበኩላቸው በሳቸው የሚመራ የህወሓት ቡድን መንግስታዊ ስልጣን ከሚመለከት ውጭ በህወሓት ማዳንና በአመራሮቹ ልዩነት በተመለከተ ተቀራርቦ ለመነጋገር ዝግጁ መሆኑን ገልጸው ነበር። የህወሓት አመራሮች በውስጣቸው ያለው ልዩነት ፈተው ካልቀረቡ የክልሉን አስተዳደር የፌዴራል መንግስት ራሱ ሊይዘው እንደሚችል ማሳሰቡ አቶ ጌታቸው የተናገሩት ከሀቅ የራቀ ነው ሲሉ አቶ አማኑኤል አጣጥለውታል።
እንድሕር ተረዳዲእና ዚ ሓደ ነገር ዘይገበርናስ ናይ ግዜያዊ ምሕዳር መራሕስ ብልፅግና ክርከቦ እዩ ተባሂሉ
እዚህ ተስማምተን ካልተንቀሳቀስን የጊዜያዊ አስተዳደሩን ስልጣን ብልጽግና ይረከበዋል ተብሏል ተብሎ የተነገረው ስህተት ነው። ፍጹም የተሳሳተ ነው። ወደዚህ ደረጃም አልደረስንም። እንዲህ አይነት መልስም አልተሰጠም። ከፌደራል መንግስት ጋራ የተጀመረው ውይይት ይቀጥላል።
በህወሓት አመራሮች የተፈጠረው ውዝግብ ተከትሎ የጊዜያዊ አስተዳደሩ ስልጣን ለመቆጣጠር ያለው ሽኩቻ አስመልክቶ እስካሁን በፌደራል መንግስት በይፋ የተባለ ነገር የለም። ለአሜሪካ ድምጽ ሙልጌታ አጽባሃም መቀለም።
በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የዛሬ ረቡዕ ህዳር 18 ምሽት ስርጭታችንን ነው። አሁን ወደ ሁለተኛው አጋማሽ ዝግጅታችን እንሸጋገር። በግጭቶችና በሌሎች የተለያዩ አደጋዎች የተነሳ በአፍሪካ የተፈናቃዮች ቁጥር በሶስት እጥፍ መጨመሩ ተገለጠ። በአፍሪካ የተፈናቃዮች ሰዎች ቁጥር በሶስት እጥፍ መጨመሩና 35 ሚሊየን መድረሱን ዓለም አቀፉ የአገር ውስጥ ተፈናቃዮች ተከታታይ ማዕከል ይፋ ያደረገው አዲስ ሪፖርት አመልክቷል። ከነዚህም ውስጥ ቁጥራቸው 32.5 ሚሊየን የሚደርሱ በግጭትና ሁከት ሳቢያ ቤታቸውን ጥለው ለመሰደድ የተገደዱ ናቸው። ትላንት ማክሰኞ የታተመው ሪፖርት አያይዞም በአህጉሪቱ ያለውን በአገር ውስጥ የመፈናቀል ፈተና ለመፍታት መንግስታት የሚያደርጉትን ጥረት የሚበረታታ ቢሆንም በቂ አይደለም ብሏል። መሐመድ የሱፍ ከናይሮቢ ያደረሰን ዘገባ ተፈናቃዮች የሚገጥማቸውን እንግልት ይዘረዝራል። አሉላ ከበደ እንደሚከተለው ያቀርበዋል።
የ24 ዓመቱ አማኒ ካሊንዲ ባደገባት ምስራቃዊት የኮንጎ ዲሞክራቲክ ሪፐብሊክ ከልጅነት ዕድሜ አንስቶ ሰላም በሰፈነበት ሁኔታ ውስጥ ለመኖር አልታደለም። የከባድ መኪና አሽከርካሪው አማኒ በግጭቶች እጅግ በበረቱ ድንገተኛ አደጋዎችና የአየር ንብረት መዛባት ባስከተሏቸው ሁኔታዎች የተነሳ የመፈናቀል ዕጣ ከገጠማቸው በሚሊዮኖች የሚቆጠሩ አፍሪካውያን ውስጥ አንዱ ነው።
በማያቋረጥ ስጋት ውስጥ ነው የምንኖረው። መሸሸጊያ ፍለጋ በሄድንበት ቦታ ሁሉ አዳዲስ አደጋዎች ይገጥሙናል። እናም ዳግም ለመሰደድ እንገደዳለን። አገራችንን የወረሩ የውጭ ተዋጊዎች የአገሪቱን የማዕድንና ሌሎች ሀብቶች ለመቀራመት የሚያደርጉት ፍልሚያም ጦርነት የማያቋረጥ ችግር እንዲሆን አድርጎታል። ከዚህም በተጨማሪ በማህበረሰቦች መካከል የሚፈጠሩ ግጭቶች ለመቋቋም እንገደዳለን።
ካሊንዲ በቅርቡም በጎሳዎች መካከል በተቀሰቀሱ ግጭቶች ሳቢያ ዳግም የነበረበትን አካባቢ ጥሎ ለመሰደድ መገደዱን ተናግሯል። መሸሸጊያ በማጣቱም በመጨረሻው በስደተኞች ካምፕ ውስጥ ለመጠለል ወደ ዩጋንዳ ለመምጣት መወሰኑን ያስረዳው በዲሞክራቲክ ኮንጎቹ ኢቱሪና ሰሜንና ደቡባዊ ኪቡ ግዛቶች ዓመታት ያሳለፈው ካሊንዲ ባለፈው ቅዳሜ ነው ወደ ኡጋንዳ የመጣው። የገጠሙትን አደጋዎች አምልጦ በመጨረሻው በስደተኝነት በመመዝገብ በሚሊዮኖች የሚቆጠሩ አፍሪካውያንና ሌሎች ተፈናቃዮችን ተቀላቅሏል። ዋና መቀመጫውን በጄኔቫ ያደረገው የሀገር ውስጥ ተፈናቃዮችን ጉዳይ የሚከታተለው ማዕከል በእንግሊዝኛው ምህጻር አይዲኤምሲ ትላንት ማክሰኞ ይፋ ያደረገው አዲስ ሪፖርት በዓለም ዙሪያ ካሉት ተፈናቃዮች ቁጥራቸው የሚበዛው አፍሪካ ውስጥ እንደሚገኙ አመልክቷል። ሪፖርቱ እንደ አውሮፓውያን ዘመን አቆጣጠር ከ2009 እስከ 2023 ባለው ጊዜ ውስጥ የተዘገበውን ከቀይ መፈናቀል አዝማሚያና ሌሎች አዳዲስ ሁኔታዎች በመቃኘት ቤት ንብረታቸውን ትተው ለመሰደድ የሚገደዱ ሰዎች ቁጥር በሶስት እጥፍ ማደጉን እናም 35 ሚሊዮን መድረሱን ዘግቧል። ከነኚህም ውስጥ 93 በመቶ የሚደርሱት በግጭትና በውከት ሳቢያ የተፈናቀሉ ሲሆን 26 ሚሊዮን የሚደርሱት ደግሞ በኮንጎ ዲሞክራሲያዊ ሪፐብሊክ፣ ኢትዮጵያ፣ ናይጄሪያ፣ ሶማሊያና ሱዳን በአምስቱ ሀገራት ውስጥ ብቻ የተፈናቀሉ መሆናቸውን አመልክቷል። ለግጭትና ብጥብጥ መንስኤ ከሆኑት ምክንያቶች መካከል ድህነት፣ የእኩልነት መጥፋትና መገለል መሆናቸውን ያስረዱት የጥናት አዋቂዎች የታጠቁ ኃይሎች እነኚህን ቅሬታዎችና ምሬቶች ለገዛ ፍላጎታቸው ማስፈጸሚያነት በመዋል ተጨማሪ መፈናቀሎችን መከሰታቸውን ዘርዝረዋል። አሌክሳንድራ ቢላክ የማዕከሉ ዲሬክተር ናቸው። ሁከት ወይም ብጥብጥ ብቸኛው መንስኤ አይደለም ይላሉ።
And this internal displacement is highly concentrated as 80% of these 32 million IDPs.
በመሆኑም ከግጭቶቹ ጋር ተያይዞ ከሚከሰተው ከዚህ የሀገር ውስጥ ተፈናቃይነት አደጋ ለሚበዛው ምንጭ የሆኑት በአህጉሪቱ የሚገኙ አምስት ሀገራት ናቸው። ጥናታችን እንዳመለከተውም ከድንገተኛና አውዳሚ አደጋዎች ጋር በተዛመደ ለመፈናቀል የመገደድ ሁኔታ በጣም እየጨመረ መጥቷል። ከዛሬ 15 ዓመት በፊት ከነበረው 6 ጥፍ ድንገተኛና አውዳሚ አደጋዎችን መስከተሏቸውን የመፈናቀል ዕጣ እየመዘገብን ነው።
ጎርፍና ድርቅ ለአብዛኞቹ ለነኚህ ድንገተኛና አውዳሚ አደጋ የሚያስከትሉ መፈናቀሎች ምክንያት ናቸው። የአየር ንብረት ለውጥ እነዚህን ከአየር ጠባይ ጋር የተገናኙ ክስተቶች ይበልጥ ተደጋግመው እንዲከሰቱና አደገኝነታቸውም እንዲያየል ያደርጓቸዋል ሲሉ አጥኚዎቹ ያስጠነቅቃሉ። እናም እነዚህ የመፈናቀል አዝማሚያዎች ይቀጥላሉ የሚል እምነት አላቸው። በሱዳን እየተባባሰ በመጣው ግጭት፣ በኮንጎ ዲሞክራቲክ ሪፐብሊክ ያለው ስር የሰደደ የትጥቅ ግጭትና ከአየር ንብረት ጋር የተያያዙ ችግሮች የተለያዩ ማህበረሰቦችን ለከፉ ድንገተኛ አደጋዎች እየዳረጉ ባሉበት እነኚህ አሃዞች እየቀነሱ ሲሄዱ ማየት አዳጋች ነው ይላሉ ባሌ።
It's hard to be optimistic. We know that with the impacts of climate change, the disasters that we're seeing already today are likely to
ተስፋ የሚፈነጥቅ አውንታዊ ስሜት ማሳደር ይከብዳል። በአየር ንብረት ለውጥ ተጽዕኖ ዛሬ የምናያቸው ብርቱና ድንገተኛ አደጋዎች ወደፊት ከዚህ ሊጨምሩ እንደሚችሉ እናውቃለን። ረጅም ጊዜ የዘለቀ ድርቅ መላውን የአፍሪካ ቀንድ ሲያጠቃ ተመልክተናል። እናም ተጨማሪ መዋለ ንዋይ ወጪ ካልተደረገ ለብዙዎች ከቀያቸው መፈናቀል መንስኤ የሆኑት የእነዚህ ሁኔታዎች ቁጥር እየጨመረ እንዳይሄድ እንሰጋለን።
እንደ አውሮፓውያን የዘመን አቆጣጠር በ2009 በአፍሪካ ህብረት በተደረሰው ስምምነት መሰረት አንዳንድ የአፍሪካ ሀገራት የሀገር ውስጥ ተፈናቃዮችን ከአደጋ ለመጠበቅና ለመርዳት ብሔራዊ ፖሊሲዎችን መቅረጻቸውን በዓለም ዙሪያ የሀገር ውስጥ ተፈናቃዮችን ጉዳይ ተከታታዩ ማዕከል ገልጧል። ለምሳሌም ያህል ናይጄሪያ በብሔራዊ ደረጃ ተፈጻሚነት ያላቸውን ህጎችና ፖሊሲዎች ከማውጣት ባሻገር ለተፈናቀሉ ዜጎቿ የልደት ማረጋገጫ የምስክር ወረቀትና ብሔራዊ መታወቂያ ካርዶችን ትሰጣለች። ይህም ተፈናቃይነታቸው እንዲታወቅና የመንግስት አገልግሎቶችን እንዲያገኙ ያደርጋል። እንዲህ አይነት መፍትሄዎችን ተግባራዊ ማድረግ አገራት የልማት ግባቸውን ለማሳካት ይችሉ ዘንድ አስፈላጊ ነው ሲሉ ዳይሬክተር ባሊክ አስረድተዋል።
ኢትዮጵያውያን ስደተኞችን ለማባረር ቃል የገቡት የሶማሊያው ከንቲባ ከምርጫ በኋላ አቋማቸውን አለሳለሱ። በቅርቡ በሶማሊያ በተካሄደው ምርጫ በተለይ በፑንትላንድ ክልል የስደተኞች ጉዳይ የዘመቻው ቁልፍ አካል ነበር። በተለይ በስልጣን ላይ ያሉት የከተማዋ ከንቲባ ኢትዮጵያውያንን ሰብስበው ወደ አገራቸው ለመመለስ ሲያስፈራሩ ቆይተዋል። አንዳንዶች ይህ ንግግራቸው የአካባቢው ምክር ቤት አባላት ድጋፍ ለማግኘት የተጠቀሙበት ነው ሲሉ፣ ሌሎች ደግሞ አቋማቸውን በዩናይትድ ስቴትስ ምርጫ አሸናፊ ከሆኑት ዶናልድ ትራምፕ ጋር ያመሳስሏቸዋል። የአፍሪካ ቀንድ ዘጋቢ ሃሩን ማሩፍ በዚህ ዙሪያ ያጠናቀረውን ዘገባ ስመኝሽ ቆየት አቀርባዋለች።
የሶማሊያ ፑንትላንድ ክልል ርዕሰ መዲና ከንቲባ የሆኑት ጌዲ አህመድ ቱሬ ጋሮዌ በተሰኘው ከተማ በህገወጥ መንገድ የሚኖሩ ኢትዮጵያውያንን ለማባረር በተደጋጋሚ ቃል ገብተዋል። በምርጫ ዘመቻቸው ወቅትም ኢትዮጵያውያን ስደተኞች አንጻራዊ ሰላም ከመታየባት የፑንትላንድ መዲና ጋሮይ ለቀው እንዲወጡ አሳስበዋል።
ኢምባዳን ሐሩንቲ ኩደዳለይ እና ሁን ተደካስ
ለሶደ ረጂም ጊዜ ተቀብለን እናስተናግዳቸው ሞክረናል። አሁን ግን ጊዜው ደርሷል። በመዲናዋ ህጋዊ የመኖሪያ ፍቃድ ሳይኖራቸው የሚኖሩ ኢትዮጵያውያን አገሪቱን ለቀው እንዲወጡ እንፈልጋለን። ከተማዋን ለቀው የማይወጡ ከሆነ በግድ እንዲለቁ እንደሚደረጉ ማወቅ አለባቸው።
ጥቅምት 30 2017 ዓ.ም ተመረጠ ሶማሊያ ውስጥ በተካሄደው ምርጫ ጌዲ በድጋሚ ተመርጧል። ህዳር 12 ቃለ መሐላ ከፈጸሙ በኋላ ግን ጌዲ በኢትዮጵያውያን ስደተኞች ላይ ያላቸውን አቋም አለሳልሰዋል። እንደውም በተቃራኒው ከተማዋ ተጨማሪ ሰዎች እንደሚያስፈልጋት ጠቁመው በጋሮ የሚኖሩ ህገወጥ ኢትዮጵያውያንን ለማስወጣትም ህጋዊ መንገድ ይጠይቃል ብለዋል።
ኢትዮጵያውያን ማስወጣትና ህጋዊ ፍቃድ የሌላቸውን ወደ አገራቸው መመለስ አስፈላጊ ነው። ነገር ግን ህጋዊ መንገድ ይፈልጋል። በተጨማሪም እዚህ ከተማ ውስጥ ሸቀጦችን የሚገዙና የሚኖሩ ሸማቾች እንዲኖሯት እንፈልጋለን። ሁላችንም ሱቅ ብንከፍት ማን ይገዛናል? 50 እሽግ ውሃ ወይም በቀን 100 የሚገዛ መንገደኛ እንፈልጋለን። ስለዚህ ዋና ከተማዋ የሶማሌ ሰላማዊ ዜጎችን ባሉበት በአግባቡ እንዲያስተናግዷቸው አሳስባለሁ።
ጋሮይ ከተማ ውስጥ በመቶዎች የሚቆጠሩ ኢትዮጵያውያን ሲኖሩ አብዛኞቹ በጸጉር ስራ፣ በደረቅ ልብስ ጥበትና የቤት ሰራተኝነት ይተዳደራሉ። በህጋዊ መንገድ በጋሮይ የሚኖሩ ኢትዮጵያውያን ግን የከንቲባው ንግግር ስጋት ውስጥ እንደከተታቸው አመልክተዋል። ከኢትዮጵያ ኦሮሚያ ክልል ተሰዶ በህጋዊ መንገድ ጋሮይ ውስጥ የሚኖረው አህመድ ሐሰን በደረቅ የልብስ ጥበት ንግድ ይተዳደራል። የከንቲባው አስተያየት ለኢትዮጵያውያኑ ማህበረሰብ አሳሳቢ መሆኑንም ይገልጻል።
ሀደልካ ማለንቲ ዶዌ ኦካድ ላይ ዱቆ መጋላዳ
ከንቲባው ሰሞኑን የሰጧቸው አስተያየቶች በፑንትላንድና በጋሮዌ የሚኖሩ ኢትዮጵያውያንን ስጋት ውስጥ ከተዋል። በተለይ ደግሞ ህጋዊ የመኖሪያ ፍቃድ የሌላቸው እነሱን በተመለከተ የፑንትላንድ መንግስት ህጉን እንዲከተል እንጠይቃለን። የተለያዩ አይነት ሰዎች ይኖራሉ። በሶስት ቡድን የተከፋፈሉ ናቸው። አንዳንዶቹ ለብዙ አስርት ዓመታት ኖረዋል። አንዳንዶቹ የስደተኝነት ወረቀት ስላላቸው በህጋዊ መንገድ ነው የሚኖሩት። አንዳንዶቹ ግን ገና መምጣታቸው ነው። የኦሮሞ ሙስሊሞች ነን። ከሶማሌዎች ጋር ተመሳሳይ ባህልና ሃይማኖት አለን። ንግድ አለን፣ እንጸልያለን፣ ግብር እንከፍላለን፣ በህጋዊ መንገድ እንኖራለን።
ኪሚያ ሙሚንም ወደ ጋሮዌ ለመኖር የመጣችው የተሻለ ስራና የተሻለ ኑሮ ፈልጋ መሆኑን ትገልጻለች።
በፑንትላንድ ምን ያህል ኢትዮጵያውያን እንደሚኖሩ ግልጽ አይደለም። ነገር ግን ጋሮዌ የሚኖሩ ሰዎች በሺዎች የሚቆጠሩ እንደሆኑ ይገምታሉ። ጋሮዌ በህገ ወጥ አዘዋዋሪዎች አማካኝነት በየመን በኩል ወደ መካከለኛው ምስራቅ ለመሻገር የሚሞክሩ ኢትዮጵያውያን ስደተኞች በጀልባ ወደሚሳፈሩባት በባህር ዳርቻ የምትገኘው ቦሳሶ ለሚጓዙ ኢትዮጵያውያን መተላለፊያ ናት።
የአሜሪካ ድምጽ የአፍሪካ ቀንድ አገልግሎት ጌዲ በጉዳዩ ላይ ምላሽ እንዲሰጡ ሙከራ ቢያደርግም ተጨማሪ አስተያየት መስጠት እንደማይፈልጉ ገልጸዋል። ጋሮዌ የሚገኘውን የኢትዮጵያ ቆንጽላ ጽህፈት ቤት ለማግኘት የተደረገው ጥረትም አልተሳካም። ባህሩን ማሩፍ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ጭቆናና ጥቃትን ተቋቁመው የሰሩ ጋዜጠኞች እውቅና ተሰጣቸው። ግጭቶችን ለተመለከቱ ዘገባዎች ከመሰማራት አንስቶ እስከ ህጋዊ እንቅፋቶችና እስራቶች በመላው ዓለም በፕሬስ ነጻነት ላይ የተደቀነው አደጋ እየጨመረ መጥቷል። በእነዚህ ሁኔታዎች ውስጥ የሰሩ አራት ጋዜጠኞች ባለፈው አመት በአመታዊ ዓለም አቀፍ የፕሬስ ነጻነት ሽልማት ላይ እውቅና ተሰጥቷቸዋል። ሊያ ምስካት ከኒውዮርክ የላከውን ዘገባ እንግዶ ወልዴ ያቀርበዋል።
በአውሮፓ ጋዛ፣ ጓቲማላ እና ኒጀር ከሚገኙ የዜና ክፍሎች ወደ ኒውዮርክ የመጡት አራት ጋዜጠኞች ለፕሬስ ነጻነት ባሳዮች ጀግንነትና ቆራጥነት እውቅናና ሽልማት ተሰጥቷቸዋል። ተሸላሚዎች ባህልና ሙስናን እንዲሁም የተፈጥሮ አካባቢንና ጦርነትን በተመለከተ ዘገባ የሰሩና የተለያየ ልምድ ያላቸው ናቸው። ነገር ግን ጋዜጠኝነት እንደ ወንጀል በመቆጠሩ ኢላማ በመደረጋቸው ተመሳሳይ ናቸው የሚሉት ለጋዜጠኞች መብት ተቆርቋሪው ሲፒጄ ዋና ሥራ አስፈጻሚ ጆዲ ጊንስበርግ ናቸው። እርሳቸው የሚመሩት የፕሬስ ነጻነት ቡድኑ ሲፒጄ በየአመቱ ዓለም አቀፍ የፕሬስ ነጻነት ሽልማት ያዘጋጃል።
That's something that we see increasingly across the world is the use and abuse of
ጋዜጠኞች እውነቱን በመናገራቸው ህግን ካላግባብ በመጠቀም ሲቀጡ ይስተዋላል። ይህም በመላው ዓለም ሲጨምር እየታየ ነው።
ጋዜጠኛ አልሱ ኩርማሼቫ ባለፈው አመት በሩሲያ እስር ላይ ነበረች። መሰረት በሌለው ክስ የ15 አመታት እስር ይጠብቃት ነበር። የቪኦኤ እህት ጣቢያ በሆነው የነጻ አውሮፓ ሬዲዮ የነጻነት ሬዲዮ አዘጋጅ ነች። በአሜሪካና በሩሲያ መካከል ባለፈው ነሐሴ በተፈጸመ የእስረኞች ልውውጥ ነጻ ልትወጣ ችላለች። አልሱ ሐሙስ ምሽት ባደረገችው ንግግር ባልደረቦቿን ጨምሮ በመላው ዓለም በሐሰት ክስ ስለታሰሩ ጋዜጠኞች አውስታለች።
I want to share the honor of this award tonight with my RFRL colleagues who are spending
የዚህን ሽልማት ክብር በመሰራበት ጣቢያ ከነበሩትና ጋዜጠኝነት እንደ ወንጀል ተቆጥሮባቸው ይህንን ምሽት በእስር ቤት ከሚያሳልፉት ባልደረቦቼ ጋር መጋራት ሻለው።
ሌላዋ ተሸላሚ ሳሚራ ሳቡ በህግ ስም ተጽዕኖ የሚደርስባት የኒጀር ጋዜጠኛ ናት። በመንግስት አስተዳደር ጉዳይ ላይ በመዘገቧ ለእስር ተዳርጋለች። በህግ ስም ማስፈራሪያም ደርሷታል። ሽልማቱ ይፈጠራል።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ፕሮግራሙን ከስቱዲዮ በማቀናበር አብሮን ያመሸው ንጉሱ ታምሬ ነው። ዋና አዘጋጅ ጽዮን ግርማ፣ እንዲሁም ፕሮግራሞቹን በማሰናዳት አብሮን ከተሳተፉ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ደረጀ ደስታ ነኝ። Thank you.